የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ ረቡዕ ጥር 18 ቀን 2008 ዓ.ም ነው። ከፕሮግራሙ መሪ ብርሃን ኃይሉ ጋር ሆነን ከስቱዲዮ 14 የምናስተናግዳችሁ ሰለሞን ክፍሌና
እኔ አዳነች ፍስሐዬ ነን።
መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ባወጣው ዓመታዊ ዘገባ መሠረት ባለፈው ታህሳስ ወር ያበቃው 2015 ዓ.ም በአፍሪቃ ዙሪያ ጭቆና የበዛበት ዓመት ነበር። በርካታ የአፍሪቃ መንግስታት በተለይም በምስራቅና በማዕከላዊ አፍሪቃ በተቃዋሚዎች፣ በጋዜጠኞችና ለሰብአዊ መብቶች በቆሙት ወገኖች ላይ አዲስ ገደቦች ወይም ጫናዎች አሳድረዋል። ይህን የሚያደርጉትም አብዛኛውን ጊዜ የምርጫ ግብ ለመምታት ነው ይላል ሂዩማን ራይትስ ዋች። እጅግ የከፋው በቡሩንዲ የተደረገው እንደሆነ የሰብአዊ መብት ድርጅት ሲያስረዳ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ጊዜ ለመወዳደር መወሰናቸውን በመቃወም የተሰለፉ ሰዎች በጸጥታ ኃይሎች መገደላቸውን ይገልጻል። መንግስት በሚከፍትባቸው ዘመቻ ምክንያት ነጻ ጋዜጠኞችና ለሰብአዊ መብቶች የቆሙ ሰዎች ከሀገር ለመሰደድ ተገደዋል ይላል ዘገባው። የኡጋንዳ ባለሥልጣኖች ደግሞ በመጪው ወር ከሚካሄደው ምርጫ ጋር በተያያዘ በጋዜጠኞችና በሬዲዮ ጣቢያዎች ላይ ዛቻ እንዳጠናከሩ ሂዩማን ራይትስ ዋች ጠቁሟል። የሩዋንዳ መንግስት በበኩሉ ፕሬዚደንት ካጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ.ም በስልጣን ሊቆዩ የሚችሉበት ህግ እንዲወጣ በሚጥርበት በአሁኑ ወቅት የመናገር ነጻነትን ገድቧል ይላል የድርጅቱ ዘገባ። ኢትዮጵያ፣ አንጎላ፣ ዚምባብዌና ስዋዚላንድ የሚገኙባቸው ሀገሮች ማንኛውንም አይነት ተቃውሞ ሊያፍኑ የሚችሉ ህጎችንና ፖሊሲዎችን እንዲያሻሽሉ የቀረቡ ጥሪዎችን ችላ ብለዋል። የሱዳን ወታደራዊ ኃይል ዳርፉር ውስጥ የጾታ ጥቃትን እንደ መሳሪያ ይጠቀማል ሲል ሂዩማን ራይትስ ዋች በዓመታዊ ዘገባው ጠቅሷል።
ፍሪደም ሃውስ የተባለው ቡድን ደግሞ ዛሬ ባወጣው ዓመታዊ ዘገባ በዓለም ደረጃ ነጻነት የቀነሰበት ምክንያት አምባገነን መንግስታት የከፋ ጨቋኝ ታክቲክ በመጠቀማቸው፣ የአሸባሪዎች ጥቃት በመበራከቱና የኢኮኖሚ ይዘት በዓለም ደረጃ በማሽቆልቆሉ ነው ይላል። ቡድኑ ዲሞክራሲን፣ የፖለቲካ ነጻነትና የሰብአዊ መብት አያያዝን በሚመለከት ጥናት ያካሂዳል። ዋና ጽህፈት ቤቱ ዩናይትድ ስቴትስ የሆነው ዓለም አቀፍ የሰብአዊ መብት ድርጅት ባለፈው ወር ያበቃው የ2015 ዓ ም ነጻነት በዓለም ደረጃ የቀነሰበት ዓመት ነበር ይላል። የነጻነቱ ሁኔታ በተከታታይ ለአስርት ዓመታት ያህል እንደቀነሰ ቡድኑ ጨምሮ ገልጿል። ዓመታዊው የፍሪደም ሃውስ ዘገባ እንደሚያመለክተው ባለፈው ዓመት በ72 ሀገራት የአጠቃላይ ነጻነትን ሁኔታ ቀንሷል። የነጻነት መቀነስ ከተጀመረባቸው ዓመታት የከፋው አምና እንደሆነም ዘገባው አክሏል። ጥናት ከተደረገባቸው 195 ሀገሮች 50ዎቹ ነጻ አይደሉም፣ 59 ደግሞ ከፊል ነጻ ተብለዋል። የከፋ ጭቆና ያለባቸው ሀገራት ሶሪያ፣ የቻይና ቲቤት ራስ ገዝ ክልል፣ ሶማሊያ፣ ሰሜን ኮሪያ፣ ኡዝቤክስታንና ኤርትራ እንደሆኑ የፍሪደም ሃውሱ ዘገባ ጠቁሟል። ቱርክሜኒስታን፣ ምዕራብ ሰሐራ፣ ማዕከላዊ አፍሪካ ሪፑብሊክ፣ ሱዳን፣ ኢኳቶሪያል ጊኒና ሳውዲ አረቢያም አስከፊ ጭቆና ካለባቸው ሀገሮች ዝርዝር ውስጥ ናቸው። መካከለኛው ምስራቅና ሰሜን አፍሪካ ባለፈው ዓመት አስከፊ ጭቆና የታየባቸው ክፍሎች እንደነበሩም ዘገባው ጠቁሟል። ዩሬዥያ ደግሞ ከእነሱ ቀጥሎ ተመድቧል።
በዓለም ደረጃ ስላለው የሙስና ሁኔታ የወጣ አዲስ ዘገባ ደግሞ ሶማሊያ፣ ሰሜን ኮሪያና አፍጋኒስታን ከዓለም እጅግ የከፋ ሙስና ያለባቸው ሀገሮች ናቸው ይላል። ትራንስፓረንሲ ኢንተርናሽናል ዛሬ ስለ ሙስና ጉዳይ ዓመታዊ ዘገባ አውጥቷል። ጥናቱ የተመሰረተው በዓለም ደረጃ በተገኘ የባለሙያዎች አመለካከት እንደሆነ ቡድኑ ጠቁሟል። በዝቅተኛ ቁጥር የተፈረጁት ሀገሮች የከፋ ሙስና ያለባቸው ሲሆኑ ሶማሊያና ሰሜን ኮሪያ 8ኛ፣ አፍጋኒስታን ደግሞ 11ኛ ናቸው። 100 የደፈነች ሀገር የለችም። ሆኖም የቀረበ ደረጃ ያገኙ ሀገሮች አልታጡም። ዴንማርክ 91ኛ፣ ፊንላንድና ስዊድን ደግሞ 90ኛ ሆነዋል። ያለፈው ዓመት ሰዎች ሙስናን በመቃወም የተሰለፉበት ጊዜ እንደነበረም የትራንስፓረንሲ ኢንተርናሽናል ሊቀመንበር ሆዜ ኡጋዝ ሳይጠቅሱ አላለፉም። የትራንስፓረንሲ ኢንተርናሽናል ዘገባ እንደሚለው ከ6 ቢሊዮን በላይ የሚሆኑ ሰዎች ከዓለም አብዛኛው ህዝብ ማለት ነው ከባድ የሙስና ችግር ባለባቸው ሀገሮች ይኖራሉ።
አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የደቡብ ሱዳን አማጽያን መሪ ሪያክ ማቻር ፕሬዚደንት ሳልቫ ኪር በሀገሪቱ 28 ክፍላተ ሀገር እንዲኖሩ ለማድረግ ማቀዳቸውን በመቃወም ጉዳያቸውን ለአፍሪካ ህብረት ለማቅረብ ወስነዋል። ሳልቫ ኪር ባለፈው ጥቅምት ወር ባወጡት አዋጅ በሀገሪቱ 28 ክፍላተ ሀገር እንዲመሰረቱ አስታውቀዋል። በፊት ግን 10 ክፍላተ ሀገር ብቻ ናቸው የነበሩት። ውሳኔው የተደረገው በደቡብ ሱዳን የሽግግር ህግ መንግስት በመመራት ነው ብለዋል ፕሬዚደንቱ። ዓላማውም ማዕከላዊ አስተዳደሩን ለማላላት እንደሆነ ሳልቫኪር ሲያስረዱ፣ የብሔራዊ መንግስቱን መጠን በመቀነስ ሀብቱ ለገጠሩ ነዋሪ ቀረብ እንዲል ለማድረግ ነው ብለዋል። የአማጽያኑ መሪዎች ግን ሀገሪቱን በ28 ክፍላት ሀገር መከፋፈሉ የአንድን ጎሳ መሬት ለሌላ ስለሚሰጥ የባሰ ማኅበረሰባዊ ተቃውሞ ያስነሳል ይላሉ። የእንግሊዝኛው ክፍል ባልደረባችን ጄምስ በቲ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
የደቡብ ሱዳን የአማጽያኑ መሪ ማቻር ፕሬዚደንት ኪር እቅዳቸውን እንዲሰርዙ እንዲነግሯቸው የዩጋንዳውን ፕሬዚደንት ዩወሪ ሙሴቪኒን ሊያሳስቡ ከሄዱበት ከካምፓላ ተመልሰዋል። 28 ክፍላተ ሀገር ለማቋቋም ፕሬዚደንቱ ያላቸው እቅድ የሰላም ስምምነቱን አተገባበር እያደናቀፈ ነው በማለት ነው። በሌላ በኩል የተባበሩት መንግስታት ድርጅት የኤክስፐርቶች ኮሚቴ ባወጣው አዲስ ሪፖርት የድርጅቱ የጸጥታ ምክር ቤት በሁለቱም በፕሬዝደንት ኪርና በአማጽያኑ መሪ ማቻር ላይ በርስ በርስ ጦርነቱ በተጫወቱት ሚና ምክንያት ማዕቀብ እንዲጥልባቸው ጠይቋል። የኤስፒኤልኤም የተቃዋሚው አንጃ የውጭ ጉዳዮች ኃላፊ የሆኑት ኢስኪኤል ሎል ጋትኮት ዶክተር ማቻር ነገ ሐሙስ በአዲስ አበባ በአፍሪካ ህብረት የመሪዎች ጉባኤ ላይ ተገኝተው ለአህጉሪቱ መሪዎች አቤቱታ ያቀርባሉ ብለዋል።
የሰላም ስምምነቱ ተግባራዊ መሆኑን ማረጋገጥ እንፈልጋለን። ከብዙዎቹ የአፍሪካ መሪዎች በተለይም ከሰላም ስምምነቱ ዋስትና ሰጪዎች ጋር እንነጋገራለን። ዋና ዋናዎቹ የሰላም ስምምነቱ ዋስትና ሰጪዎች አብዛኛዎቹ በስብሰባው ላይ ይገኛሉ። ስለዚህ እነርሱ ፕሬዚዳንት ኪርን 28 ክፍላተ ሀገር የማቋቋም እቅዳቸውን እንዲሰርዙ ግፊት እንዲያደርጉ እንጠይቃለን። ምክንያቱም ስምምነቱ የሚለው 10 ክፍላተ ሀገር እንጂ 28 አይደለም።
በተባበሩት መንግስታቱ አዲስ ሪፖርት በተዘረዘሩት ወንጀሎች ማቻር የተጫወቱት ሚና የለም። ጦርነቱ ሲጀመር እሳቸው እኮ ሽሽት ላይ ነበሩ ሲሉ ኢስኪል ጋትኮት አስተባብለዋል።
ናይጄሪያ ውስጥ አጥፍቶ ጠፊዎች ቺቦክ ከተማ ላይ በፈጸሙት ጥቃት ቢያንስ 10 ሰዎች ተገድለዋል። ከተማይቱ ከሁለት ዓመታት ገደማ በፊት ቦኮ ሐራም ከ200 በላይ ተማሪ ሴቶችን የጠለፈበት ቦታ እንደሆነ ይታወቃል። እማኞች እንደሚሉት አንድ አጥፍቶ ጠፊ ዛሬ ሰዎች በሚፈተሹበት ኬላ ላይ አፈነዳው። ሌሎች ሁለት ደግሞ በከተማይቱ ገበያ ላይ ራሳቸውን አፈነዱ። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ ባይኖርም የቦኮ ሐራም ድርጊት እንደሚመስል ተገልጿል።
ዩናይትድ ስቴትስና ቻይና ሰሜን ኮሪያ የኒውክሌር መሳሪያ ፕሮግራሟን እንድትተው ለማሳመን በህብረት ለመስራት ዛሬ ተስማምተዋል። ይሁንና ሰሜን ኮሪያ ከሶስት ዓመታት በፊት ከምድር በታች የኒውክሌር መሳሪያ ሙከራ በማካሄዷ የሚጣልባትን የማዕቀብ አይነት በሚመለከት ልዩነት አላቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ቤጂንግ ውስጥ ከቻይናው የውጭ ጉዳይ ሚኒስትር ጋር ተገናኝተው በተነጋገሩበት ወቅት የሰሜን ኮሪያ ጉዳይ ለዋሽንግተን ዋናው ነጥብ ነው ብለዋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ይጠቃልላል። ዜናዎቹን አድመጥን። ከሁለተኛው አጋማሽ ቅንብሮቻችን አንደኛውን ለቅምሻ
When you ask citizens who have the respondents, so who do you think sent me here? They will say government sent you.
መጠይቅ አስሞልተን ከጨረስን በኋላ ለመጠይቁ ምላሽ የሰጡትን ሰዎች መጠይቁን ያስሞላናችሁ ከየትኛው ድርጅት መተን ይመስላችኋል ስንላቸው ከመንግሥት ይላሉ። የፕሮፌሰር ጂማ ቦዲን ድምፅ ነው የሰማችሁት። የአፍሪካውያን በዲሞክራሲ በመልካም አስተዳደርና በኢኮኖሚ ሁኔታ ላይ ጥናት የሚያደርገው አፍሮ ባሮሜተር የተሰኘው የምርምር መረብ ሥራ አስፈጻሚ ዳይሬክተር ናቸው። በዲሞክራሲ ፕሮግራም ጠብቋቸው። አሁን የዕለቱ አብይ ርዕስ በዓለም ዙሪያ የሚሰማው የምጣኔ ሀብት ድቀትና የማኅበራዊ ነውጥ ፍራቻ አምባገነን መንግሥታት በአውሮፓ አቆጣጠር ባለፈው 2015 ዓ.ም ይበልጥ አፋኝና ጨቋኝ እንዲሆኑ ሰበብ ሳይሰጣቸው እንዳልቀረ ዛሬ የወጣ የዓለም የነጻነት ሁኔታ ሪፖርት አስታውቋል። ፍሪደም ሃውስ የሚባለው ነጻ ቡድን በዚህ ሪፖርቱ የሀገሮችን የዲሞክራሲያዊ የነጻነት ይዞታዎች ገምግሞ በደረጃ አስቀምጧቸዋል። ሰሎሞን አባተ ተጨማሪ ይዟል።
አምባገነን አገዛዞች ባለፈው የአውሮፓ ዓመት በ2015 ይበልጥ የከፉ መሆናቸውን ይህ ዛሬ የወጣ የዓለም የነጻነት ይዞታ ሪፖርት ይናገራል። መንግሥታቱ የሚጠቀሙባቸው እጅግ የከፉ የአፈና ዘዴዎች፣ የሽብር ፈጠራ ጥቃቶች መብዛትና የምጣኔ ሀብት መላሸቅ ነጻነት በዓለም ዙሪያ እየተጉላላች ይዞታዋ ወደ አስፈሪ ሁኔታ እያዘገመ እንዲመጣ አድርጓል፣ እያሰጋ ነውም ሲል ሪፖርቱ ጠቁሟል። ተቀማጭነቱ ዋሽንግተን ዲሲ ዩናይትድ ስቴትስ የሆነው ፍሪደም ሃውስ የሚባለው የሰብአዊ መብቶች ጥበቃ ተሟጋች ቡድን ባለፈው የአውሮፓ 2015 ዓ ም የዓለም የነጻነት ይዞታ ለአስረኛ ተከታታይ ዓመት እያሽቆለቆለ የመጣበት ዓመት እንደነበር አስታውቋል። እንዲህ አይነቱ የነጻነት ይዞታ ተከታታይ ማዝቀጥ መታየት ከነበረበት የመጀመሪያው ዓመት አንስቶ እስካለፈው ዓመት በነበረው ጊዜ ቁጥሩ ታይቶ የማይታወቅ ሀገሮች ቁጥር የነጻነት አያያዛቸው አሽቆልቁሏል። በሰባ ሁለት ሀገሮች ውስጥ የነጻነቱ አያያዝ በአሳሳቢ ሁኔታ ወርዷል። ፍሪደም ሃውስ የነጻነት ይዞታቸውን ከፈተሻቸው 195 ሀገሮች ውስጥ 50ውን ነጻነት የሌለባቸው ብሎ ፈርጇቸዋል። 59ኙን ከፊል ነጻነት ያለባቸው ብሏቸዋል። ድርጅቱ በዚሁ ሪፖርቱ ከዓለም እጅግ የከፉ የነጻነት ረጋጮች ወይም ጨቋኞች ካላቸው መንግሥታት መካከል ሶሪያን፣ የቻይናዊቱን ቲቤት ራስ ገዝ ክልል፣ ሶማሊያን፣ ሰሜን ኮሪያን፣ ኡዝቤክስታንንና ኤርትራን በስም ጠርቶ ከሷል። ከነዚሁ እጅግ ክፉ መንግሥታት መካከል ቱርክሜኒስታን፣ ምዕራብ ሳሐራ፣ ማዕከላዊ አፍሪካ ሪፐብሊክ፣ ሱዳን፣ ኢኳቶሪያል ጊኒና ሳዑዲ አረቢያም እንደሚገኙበት ፍሪደም ሃውስ ተናግሯል። ሩሲያና ቻይናን በመሳሰሉ ሀገሮች ውስጥ አሉ ያላቸው አምባገነን መንግሥታት በ2015 ዓ ም ሕዝባዊ ዐመፅ ፍራቻና የምጣኔ ሀብቱ መዋዠቅ በተቃዋሚው ላይ እጃቸውን ጠበቅ እንዲያደርጉ ያስገደዳቸው እንደሚመስል ሪፖርቱ ተናግሯል። በነጻነት ላይ የአከርካሪ ጉዳት አድርሰዋል በተባሉ እንደ ቡሩንዲ፣ ቦሊቪያ፣ ኢኳዶር፣ ኮንጎ ዲሞክራሲያዊት ሪፐብሊክና ሩዋንዳን በመሳሰሉ ሀገሮች ውስጥ መሪዎቻቸው በሕገ መንግሥት ሰነዶቻቸው ከተደነገገው ውጪ የሥልጣን ዘመናቸውን ለማራዘም መሞከራቸውን ወይም ሊያራዝሙ የሚችሉ እርምጃዎችን መውሰዳቸውንም ሪፖርቱ አስታውሷል። በ61 አገሮች ውስጥ የነጻነቱ ሁኔታ መሻሻል ማሳየቱንና በተለይ የላቲን አሜሪካ ሀገሮች በዚህ ስኬት ሊወደሱ እንደሚገባቸው የፍሪደም ሃውስ ሪፖርት ይናገራል። የማያንማርና ኢራንን ነጻነት የሌለባቸው ሀገሮች ጎራ ውስጥ የከተተው ይህ ሪፖርት ሁለቱ ሀገሮች በያዝነው 2016 ዓ ም ክትትል የሚያስፈልጋቸው ናቸው ሲል አሳስበዋል። በነጻነት ይዞታቸው ለሀገሮች ከአንድ እስከ ሰባት ነጥብ እየሰጠ ነጻ፣ ከፊል ነጻ፣ ነጻ ያልሆኑና ከክፉዎቹም የከፉ ሲል በአራት ምድብ ያስቀመጣቸው ይኸው የዘንድሮ የዓለም የነጻነት ሪፖርት ለኢትዮጵያ የነጻነት ይዞታ፣ ለፖለቲካ መብቶችና ለሲቪል ነጻነቶች አያያዞቿ እጅግ ከከፉት በአንድ ነጥብ ከፍ አድርጎ ስድስት ነጥብ ሰጥቷት ነጻነት የሌለባት ሀገር ብሏታል። በሌላ በኩል ደግሞ ሂውማን ራይትስ ዋች የሚባለውም የሰብአዊ መብቶች ጥበቃ ተሟጋች ቡድን የዘንድሮውን ሪፖርቱን ዛሬ ማምሻውን ናይሮቢ ኬንያ ላይ ይፋ አድርጓል። ሂውማን ራይትስ ዋች በዚህ ሪፖርቱ ኢትዮጵያ፣ ቡሩንዲና ዩጋንዳ ሐሳብን በነጻነት በመግለጽና በመሰብሰብ እንዲሁም ከምርጫ በፊትና በኋላም ባሉ ነጻነቶች ላይ እንዲያሽቆለቁሉ ያደረጉ ገደቦችን መጣላቸውን አመልክቷል። በ2015 ዓ ም ቡሩንዲ ውስጥ የታየው የፖለቲካና የሰብአዊ መብቶች አያያዝ ቀውስ አስደንጋጭ እንደነበረ ሂውማን ራይትስ ዋች አመልክቶ በአካባቢው ቁልፍና ፈርጣማ ናቸው በሚባሉት ሀገሮች በኢትዮጵያ፣ በዩጋንዳና በኬንያ መሠረታዊ የሆኑ የሰብአዊ መብቶች ጥበቃን በተመለከተ መንሸራተታቸውንና እንዲያውም የደህንነት ኃይሎቻቸው የስቃይ አያያዝና ግድያዎችን መፈጸማቸውን ተናግሯል። የሰብአዊ መብቶች ሪፖርቱ በይፋ ሊወጣ ጥቂት ደቂቃዎች ሲቀሩት ከባልደረባዬ ትዝታ በላቸው ጋር ቃለ ምልልስ ያደረጉት የሁማን ራይትስ ዋች የአፍሪካ ፕሮግራም ዳይሬክተር ዳንኤል በቀለ የዓለምንና የአፍሪካንም የሰብአዊ መብቶች ሁኔታ አንስተው ሲናገሩ ሁለት አሳሳቢ አዝማሚያዎች እያደጉ መምጣታቸውን ጠቁመዋል።
አንደኛው ራሳቸው የአሸባሪ ወገኖች በሰብአዊ መብት አያያዝ የሚከሰቱበት ትልቁ ነገር ጥቃታቸው በሲቪል ህዝቦች ላይ፣ በህብረተሰብ ላይ ብዙ ህዝብን በመግደል በማጥፋት ንብረት በማውደም ላይ የተመሰረተ ብቻ ሳይሆን በግዳጅ በሚቆጣጠሩት አካባቢና በግዳጅ በሚቆጣጠሩት ህዝብ ላይ በሚጭኑት የራሳቸው ህግ የሚፈጸመው ሰቆቃ አንደኛው አሳሳቢ ጉዳይ ነው። ሁለተኛውና አሳሳቢ ተብሎ ሊታሰብ የሚገባው ነገር መንግስታት ለዚህ የጸጥታ ስጋት እየወሰዱ ያሉት እርምጃ ከመንግስታት ደግሞ በተለይም ደግሞ የመንግስታት የጸጥታ አስከባሪ ኃይሎች የሚወስዱት የመልስ እርምጃ የሰብአዊ መብትን የሚያከብር ባለመሆኑ ጸጥታ ኃይሎች በአብዛኛውን ጸጥታ ለማስከበር መረጋጋትን ለማስፈን በማለት የሚወስዱት የመልስ እርምጃ መልሶ ሲቪሊያንን አደጋ ላይ የሚጥል ሰዎችን ከፍርድ ቤት ውሳኔ ውጪ እንዲገደሉ የሚያደርግ ብዙ ሰዎችን ለማሰር ምክንያት የሆነ በመሆኑ ይሄ በአጠቃላይ ከግጭት ጋር በተያያዘ አንዱ ትልቁ አሳሳቢ አዝማሚያ ሆኗል።
ይሁን እንጂ ይላሉ አቶ ዳንኤል በቀለ ይቀጥሉና፣ ሁሉም ነገር ጨለማ በጨለማ አይደለም። የተስተዋሉ አዎንታዊ አካሄዶችና ውጤቶችም ነበሩ።
ለምሳሌ በአፍሪካ ውስጥ በአጠቃላይ በመሰረተ ልማት እድገት እና በኢኮኖሚ እድገት የተነሳ በማህበራዊ አገልግሎቶች፣ በጤና አገልግሎቶች፣ በተለይ የዚህ የሚሊኒየሙ የልማት ግቦች በሚባሉት የልማት ግቦችን ተግባራዊ በማድረግ ደረጃ በተወሰዱት እርምጃዎች በርካታ ማህበራዊና ኢኮኖሚያዊ መብቶችን ተግባራዊ ለማድረግ ብዙ እንቅስቃሴና እድገት ታይቷል። ኢትዮጵያንም ጨምሮ በሌሎችም አፍሪካ ሀገሮች ውስጥ በዚህ መልክ ብዙ እድገት ታይቷል። ስለዚህ እነዚህ በአዎንታዊ መልካቸው ሊጠቀሱ የሚገቡ ነገሮች ናቸው። በሌላ በኩል ግን በተለይ በሲቪል እና በፖለቲካ መብት አጠባበቅ ደረጃ ሁኔታው አሳሳቢ የሆነ መሆኑ ሊታመንበትና በመፍትሄ ሀሳቡ ላይ ልንወያይበት ይገባል ብለን ነው የምናምነው።
የሂዩማን ራይትስ ዋቹ የአፍሪካ ፕሮግራም ዳይሬክተር ስለ ኢትዮጵያ ሁኔታ ለይተው ሲናገሩ አሳሳቢ ነው ከሚሉት ይነሳሉ።
አሁንም ኢትዮጵያ ውስጥ አሳሳቢ የሆነው ነገር በተለይ የዲሞክራሲያዊና የፖለቲካዊ ምህዳሩ ጠቦ የቀረ መሆኑ፣ ሰዎች የሀሳብን በነጻነት የመግለጽ መብታቸውን ለመጠቀም የሚችሉበት እድል እጅግ የጠበበ ወይም እጅግ የተዘጋ እየሆነ መምጣቱ ትልቁ አሳሳቢው አዝማሚያ ይሄ ነው። ከዚህ ጋር በተያያዘ እንግዲህ የሚፈጸሙ እስራቶች፣ መዋከቦችን የመሳሰሉ አቤቱታዎችን ይጨምራል።
ሰሞኑን ኢትዮጵያ ውስጥም እየታየ ያለውን የፖለቲካ ያለመረጋጋት ሁኔታ አንስተዋል አቶ ዳንኤል።
የጸጥታ ኃይሎች ሰላማዊ ሰልፍ ተቃውሞን ወይም የፖለቲካ ፓርቲዎች የተቃውሞ ሰልፍና እንቅስቃሴን ለመቆጣጠር የሚወስዱት እርምጃ ፈጽሞ ከነገሩ ሁኔታ ጋር ተመጣጣኝ ባለመሆኑ የተፈጠረውን የረብሻ ሁኔታ ቢኖርም እንኳን ያንን የረብሻ ሁኔታ ለመቆጣጠር ከሚያስፈልገው ኃይል መጠን በላይ የመጠቀም ሁኔታ በመኖሩ በዚህ ውስጥ የሰው ሕይወት መጥፋት፣ በርካታ ሰዎች መታሰር፣ በርካታ ሰዎች ላይ ጉዳት መድረስ እጅግ አሳሳቢ የሆነ ችግር ነው። በእርግጥ በእንደዚህ አይነቱ የተቃውሞ ሰልፍ እንቅስቃሴ ውስጥ አንዳንድ የአመፅ እርምጃዎች ሊታዩ ይችሉ ይሆናል። እኛም ባገኘነው መረጃ መሰረት ሰላማዊ ሰልፉ ላይ ተሳታፊ ከነበሩ ሰዎች ውስጥ በከፊል ንብረት ሲያወድሙ የነበሩ፣ ጥፋት ሲያጠፉ የነበሩ ሰዎች መኖራቸውን ለመረዳት ችለናል። ነገር ግን በአብዛኛው ሰላማዊ የነበረ የተማሪዎች በኋላም ሌሎች የህብረተሰብ ክፍል የተቀላቀሉበት የተቃውሞ እንቅስቃሴ ነበረ። በእንደዚህ አይነት ሰላማዊ ሆኖ በተነሳ የተቃውሞ እንቅስቃሴ ላይ ሊወሰድ የሚገባው የኃይል እርምጃ ከነገሩ ሁኔታ ጋር ተመጣጣኝ መሆን ስለሚገባው ይሄ አንዱ የሰብአዊ መብት ትልቅ ችግር እየሆነ የመጣው ነገር ነው።
አቶ ዳንኤል በቀለ እንደ መፍትሄ የሚያነሱት ሀሳብ አለ። ምን መደረግ አለበት ይላሉ?
ኢትዮጵያ ውስጥም የተከሰተውን የተቃውሞ እንቅስቃሴ በሚመለከት መንግስት የተቃውሞውን ምክንያት በማድመጥ መልስ መስጠት አስፈላጊ ነው። የአመፅ እንቅስቃሴ የረብሻ እንቅስቃሴ ተፈጥሯል የሚባል ከሆነም ደግሞ ሁኔታውን ለመቆጣጠር ሊያስፈልግ የሚገባው ተመጣጣኝ የሆነ ኃይል መጠቀም ነው የሚገባው እንጂ ህይወት ሊያጠፋ የሚችል ኃይል እርምጃ መውሰድ ስህተት ነው እና ይህ ስህተት መታረም አለበት። በተወሰደው እርምጃና በተፈጸመው ስህተትም ደግሞ የጠፋው የህይወት መጠንና የደረሰ ጉዳት ገለልተኛ በሆነ አካል መጣራትና ተጠያቂ የሆኑ ሰዎች መጠየቅ መቻል አለባቸው ብለን እናምናለን።
የኢትዮጵያ ባለስልጣናት፣ ሂዩማን ራይትስ ዋች እና ሌሎችም ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድኖችን ክስና ወቀሳ የፖለቲካ ምክንያት ያላቸው ወይም ነጻና ገለልተኛ ያልሆኑ ወይም የተቃዋሚዎችን ድምፅ የሚያስተጋቡ ሲሉ ውድቅ ያደርጓቸዋል፣ ይከሷቸዋልም። ትዝታ ለአቶ ዳንኤል ያነሳችው ተከታይ ጥያቄ ነበር። እርግጥ ነው አሉ አቶ ዳንኤል፣ ከኢትዮጵያ መንግሥት እንዲህ አይነቱን ክስ በተደጋጋሚ እንሰማ ነበር። ነገር ግን በድጋሚ ማረጋገጥ የምፈልገው አሉ ሂዩማን ራይትስ ዋች ከወገንተኛነት ነጻ የሆነ ድርጅት መሆኑን ነው።
ሂዩማን ራይትስ ዋች ከየትኛውም አይነት የፖለቲካ ቡድን ጋር ወይም ከየትኛውም አይነት መንግስት ጋር ምንም አይነት ግንኙነት የሌለው ነጻ ገለልተኛ የሆነ ዓለም አቀፍ የሰብአዊ መብት ድርጅት ነው። በመንግስት ገንዘብ በመንግስት ድጋፍ የሚንቀሳቀስ ድርጅት አይደለም። ከተቃዋሚ ፓርቲም ድጋፍ የሚፈልግ ድርጅት አይደለም። ዓላማችን በዓለም አቀፍ ደረጃ የሰብአዊ መብቶች እንዲከበሩና እንዲጠበቁ ማድረግ ስለሆነ በገለልተኛነት የሰብአዊ መብት ጥሰት በየትኛውም ወገን ቢፈጸም የሰብአዊ መብት ሁኔታው እንዲሻሻል ጥናት በማድረግ መረጃዎቹን በመሰብሰብ የመፍትሄ ሀሳብ በመጠቆም ለመንግስታት በማቅረብ ስራ ላይ እንዲያውሉት ለማበረታታት ነው ዓላማችን እና በዚህ መሰረት ነው የምንሰራው እና በዚሁ መሰረት መስራታችንን እንቀጥላለን። መንግስታትም ይህንን በቀና መንፈስና በቅልቦና ይቀበሉታል ብዬ ተስፋ አደርጋለሁ።
ቀደም ሲል በተገለጸው የፍሪደም ሃውስ ሪፖርትም ሆነ የሂዩማን ራይትስ ዋች ሪፖርት እጅግ የከፉ ወይም ከክፉዎቹም የከፉ በራሱ በሪፖርቱ አባባል ወርስት ኦፍ ዘ ወርስት ከተባሉ የዓለም ሀገሮች ውስጥ ኤርትራ አንዷ ሆና ተጠቅሳለች። በአፍሪካ ውስጥ አሳሳቢ ከሚባሉ የመብቶች ጥሰቶች የሚካሄድባቸው ሀገሮች አንዷ ነች ብለዋታል አቶ ዳንኤልም ኤርትራን።
በተለይም ደግሞ በኤርትራ ውስጥ ባለው የሰብአዊ መብት ሁኔታና በየግዳጅ የውትድርና አገልግሎት ምክንያት ከኤርትራ የሚሰደዱት ኤርትራውያን ቁጥር እና በስደት ወቅትም የሚደርስባቸው ችግርና ሰቆቃ በዓለም አቀፍ ደረጃ ትልቅ አሳሳቢ አጀንዳ ሆኖ የቆየ መሆኑ ይታወቃል። በአጠቃላይ ኤርትራ ውስጥ ባለው የፖለቲካ አስተዳደር አላግባብ መታሰር፣ የታሰሩ ሰዎች ድምፅ ሳይሰማ ለረጅም ጊዜ ጠፍቶ መቅረት፣ የታሰሩ ሰዎች በሚገኙበት አካባቢ ለስቃይና ለእንግልት የመዳረጋቸው ጉዳይ በተደጋጋሚ እየተነገረ መምጣቱ ቀጥሏል። በዚህ ረገድ ምንም የተሻሻለ ምንም የተለወጠ ነገር የለም። የኤርትራ መንግስት በቅርቡ የዚህን የግዳጅ የውትድርና አገልግሎት ፖሊሲ ምናልባት እለውጣለሁ ወይም አሻሽላለሁ በማለት ለአንዳንድ የአውሮፓ ዲፕሎማቶች ሲጠቅስ ከመሰማቱ በስተቀር እስካሁን ድረስ በተጨባጭ ይህንን ፖሊሲ ለመቀየርም ሆነ በአጠቃላይ የፖሊሲ አቅጣጫውና የሰብአዊ መብት አያያዙን ለመቀየር የተወሰደ የተጨበጠ እርምጃ ባለመኖሩ ኤርትራን በሚመለከት አጠቃላይ የሰብአዊ ሁኔታው እጅግ በጣም አሳሳቢ መሆኑ እንደቀጠለ ነው ያለው።
ለመሆኑ እነዚህ የነጻነትና የሰብአዊ መብቶች ጥበቃ ሪፖርቶች ወጡ አልወጡ ምንድን ናቸው? ፋይዳቸው ምን ይሆን? አቶ ዳንኤል መልሳላቸው።
የተፈጸሙ የሰብአዊ መብት ጥሰቶች፣ ችግሮች መዘገባቸው፣ መነገራቸው ለጉዳተኛ ወገኖች ድምፅ መስጠት ነው እና ይህ በራሱ ፋይዳ አለው። በሌላ በኩል ደግሞ መንግስታት የሚሰጡት የፖለቲካ መልስ ቢኖርም ነገር ግን ሪፖርታችንን ዘገባዎቻችንን አቀርበንላቸው በምንወያይበት ጊዜ በፖሊሲ ውሳኔዎቻቸው በፖሊሲ ቀረጻዎቻቸው ወቅት ግምት ውስጥ ይከቱታል ብዬ ተስፋ አደርጋለሁ።
የዓለም የ2015 ዓ.ም የነጻነቶች አያያዝና የ2016 ዓ.ም የሰብአዊ መብቶች ጥበቃ ሪፖርቶች በፍሪደም ሃውስ እና በሂዩማን ራይትስ ዋች ዌብሳይቶች ላይ ይገኛሉ። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም ገብተው ይህንን ዘገባና ከአቶ ዳንኤል በቀለ ጋር የተደረገውን ሙሉ ቃለ ምልልስ እንዲሁም ተጨማሪ መረጃዎችን ማግኘት ይችላሉ። በእነዚህ ሪፖርቶችና በዘገባዎችንም ውስጥ ከተጠቀሱ ከየትኞቹም ወገኖች የሚሰሙ ምላሾችን እንዳገኘን እያዝንላችሁ እንመለሳለን።
እለቱን አብይ ርዕስ ነበር የሰማነው። ለሪፖርቱ ሰለሞን አባተን፣ ትዝታ በላቸውንና እንግዳችንን አቶ ዳንኤል በቀለን አመሰግናለሁ። ዜናዎች ወደሚተነተኑበት ክፍለ ጊዜ እንለፍ። የአዲስ አበባንና የፊንፊኔ ዙሪያ ዞኖችን የከተሞች ማስፋፊያ እቅድ ተንተርሶ ከተቀሰቀሰውና በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎች ሲያካሂዱ የቆዩት የተቃውሞ እንቅስቃሴ የክልሉ መንግሥት እቅዱን መተውን ካስታወቀም በኋላ በአንዳንድ አካባቢዎች አሁንም መቀጠሉ እየተዘገበ ነው። በምዕራብ ሸዋ ዞን በጅባት ወረዳ የሸነን ከተማ ከትላንት በስቲያ በተካሄደ ሰላማዊ ሰልፍ ወቅት በጸጥታ ኃይሎች በተተኮሰ ጥይት ተመትቶ የቆሰለው አንድ የ15 ዓመት ወጣት በዛሬው ዕለት ሕይወቱ ማለፉን የአካባቢው ነዋሪዎች አስታውቀዋል። ለሪፖርቱ አሉላ ከበደ።
የተቃውሞ ሰልፎቹን ተከትሎ በአሁኑ ወቅት በስር ላይ የሚገኙት የአመራር አካላት በቅርብ ቤተሰቦቻቸው አባላት እንዲጎበኙ መፈቀዱን ያረጋገጠው ተቃዋሚው የኦሮሞ ፌዴራሊስት ኮንግሬስ አዎንታዊ ያለውን እርምጃ አወድሶ ለችግሩ ሁነኛና ዘለቄታ ያለውን ልባት ያበጁ ዘንድ ጠቅላይ ሚኒስትር ኃይለማርያም ደሳለኝንና ሌሎች ከፍተኛ የአገሪቱ መንግስት ባለስልጣናት ጠይቋል። ኦፌኮ መንግስት ከኦሮሚያ ውጭ በሌሎች የአገሪቱ ክፍሎች እየታዩ ላላቸው ችግሮችም ጭምር ሁሉንም ወገኖች ያሳተፈ ግልጽ ንግግር ነው መደረግ ያለበት ሲሉ የድርጅቱ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው ወቅታዊውን ሁኔታ የገመገሙበትን አስተያየት ለአሜሪካ ድምጽ የሰጡት።
አሁን ከደምቢ ዶሎ ከተለያዩ ቦታ ከኦሮሚያ ኦልሬዲ አባሎቻችን ታስሮ መጥቶ ማዕከላዊ ነው ያሉ። ጠያቂ ዘመድም የላቸውም። ልብስ የሚያቀብልም የለም። በከፍተኛ ደረጃ የተወሰነ ሰዎች ብቻ ነው እዚህ የኦሮሞ ፌዴራሊስት ኮንግሬስ ያለን። በዚህ ላይ በጣም ከፍተኛ ችግር ላይ ነው ያለን። ይሄ በአንዱ በኩል ይሄ ነው ያለው። ለዛሬ ዴቨሎፕመንት ስር ላይ ላሉት ማዕከላዊ ላሉት አንደኛ እነሱን አባት፣ እናት፣ ወንድም፣ እህት፣ ልጅ እነዚህ ብቻ መጠየቅ እንደሚችሉ አረጋግጠናል። እስካሁን ድረስ አይችሉም። ዛሬ ጠዋት ኦልሬዲ እነዚህን መጠየቅ ተችሏል። ያሉት ሰዎች በደህና ሁኔታ መሆናቸውን አረጋግጠናል።
ለመሆኑ በኦሮሚያ የተለያዩ ከተሞች ለተካሄዱት የተቃውሞ ሰልፎቹ መቀስቀስ በምክንያትነት የተገለጸውን የከተሞች ማስፋፊያ እቅድ የክልሉ መንግስት መሰረዙን ካስታወቀም በኋላ ለምንድን ነው ሁነኛ እልባት ወደሚበጅበት አቅጣጫ ማምራት ያልተቻለው? ለአቶ ሙላቱ የሰነዘርንላቸው ቀጣይ ጥያቄ ነበር።
በመሰረቱ እቅዱን ሰርዣለሁ ያለው ፓርቲው ነው። ይህንን አዋጅ ያወጣው ደግሞ የክልሉ መንግስት ፓርላማ ነው። ፓርላማ ያወጣውን መንግስት ያወጣውን ፓርቲ ሰርዣለሁ ግን በቂ አይደለም፣ እንደገና አስቸኳይ ስብሰባ ጠርታችሁ ያወጀው አካል መልሶ ይሰርዞ፣ መሰረዙንም ለህዝብ ግልጽ አድርጉት የሚል ነው አንዱ ጥያቄ። ሁለተኛው አሁን ህዝብ መካከል ያለው ጥያቄ በየቦታው ኦሮሚያ ውስጥ የፌዴራል ፖሊስ መከላከያ ሁሉም ተሰማርቶ ጸጥታ ሁሉ ጠፍቷል። ሰዎች በሙሉ ስጋት ላይ ነው ያሉ። በየዕለቱ የሚመጣው ሆታ እኛ አሁን ቢሮ ያለን ቢሮ አለ ማለትም ዋና ጸሐፊ በታሰረበት፣ ምክትል ዋና ጸሐፊ በታሰረበት፣ ተቀዳሚ ምክትል ሊቀመንበሩ በታሰሩበት ትንሽ አስቸጋሪ ነው። በየዕለቱ የሚደርስብን እኛ ጋር የሚመጣው ስሞታ ምንም ማድረግ በማንችል ነገር በጣም አሳዛኝ ሁኔታ ላይ ያለ ነው። መንግስት ይህንኑን ከህዝብ ጋር ተቀራርቦ በተቻለ መጠን እነዚህን በኃይል ሳይሆን በውይይት ማርገብ መቻል አለበት ነው እኛ ሁልጊዜ የምንለው።
አንድ ይህን አዋጅ ያወጣው ፓርላማ መሰረዙንም ማሳወቅ ይፋ ማድረግ ያለበት ቀዳሚው እሱ ነው መሆን ያለበት ፓርቲው አይደለም ብለዋል። ሁኔታዎች ወደ አዎንታዊ አዝማሚያ እንዲለወጡ፣ መረጋጋት እንዲመጣ፣ እየተፈጠሩ ያሉት በየቀኑ የሚደርሱ ጉዳቶች እንዲያቆሙ፣ ሌሎች ምን አይነት ቀጣይ እርምጃዎች መወሰድ አለባቸው?
ሰዎች የሚሉት እና በየቦታው አሁን የሚቀርበው ሲሞታ አንደኛ ለሞቱት ሰዎች ካሳ መከፈል አለበት፣ ሁለተኛ የታሰሩት ሰዎች አላገባብ ነውና ፓርቲውም ቢሆን ሰርዣለሁ ካለ ከሰረዘ በኋላ ሰዎችን ማሰር፣ በየቦታው አምባጓሮ መፍጠሩ ምንድን ነው? ይሄ ከኦሮሚያ ውስጥ ያለው ኃይል ህዝብን ከሚያስጨንቅ ወደ ጦር ሰፈሩ ይመለስ። ኦሮሚያ ራሷን በወታደር ሳይሆን በአስተዳደሩ ህዝብ ራሱን በራሱ ያስተዳድር። በየአካባቢው የእኛ ቢሮዎች አሁን ለምሳሌ ተዘግቷል፣ ምንም የለም። ህዝቡም ሰላማዊ ሁኔታ አይደለም የሚታየው። ስለዚህ በህዝብ መካከል ያለው የዚህ የፊንፊኔ ዙሪያ ጉዳይ በማስተር ፕላኑ ቢቀርም እኛም ልማት አንቃወምም፣ ልማት እንዲካሄድ እንፈልጋለን። ነገር ግን የሚሄደው አርሶ አደሩን በመንቀል ሳይሆን እነዚህን መልሶ ለእነሱ ሙሉ ካሳ መከፈል አለበት። የተደቀሉ ሰዎች በሙሉ ተገቢ አይደለም፣ የሚል ነው አሁን በህዝብ መካከል ያለው። ይሄንን በሚመለከት መንግስት ሰከን ባለ መንገድ በስምምነት ለውይይት መቅረብ አለበት ነው እኛ የምንለው።
አቶ ሙላቱ እነኚህን ጥያቄዎች ቀደም ብለው የተለያዩ የመንግስት አካላትን ገልጸዋል። በተለይ አቶ በቀለ ነጋን ጉዳይ በተመለከተ ለአዲስ አበባ ፖሊስ ኮሚሽን አመልክታቸዋል። የፌዴራል ፖሊስ ኮሚሽን አለ። ቀደም ባሉ ጉዳዮች የፌዴሬሽን ምክር ቤትና የተወካዮች ምክር ቤት ሁነኛ እልባት እንዲሰጡ በጉዳዩ ላይ የሚመለከታቸው ክፍሎች እንዲነጋገሩበት ለማድረግ ያላችሁን ሀሳብ ገልጠዋል። እንደው በቀጥታ ከመሰረቱ ለውጥ ለማምጣት አንድ ሁለት አካላትን ለይተው የሚጠቅሱልኝ ያለ ለነኚህ ጥያቄዎችም ቀጥተኛ ምላሽ የመስጠት እድልም አቅሙም ያላቸው የሚመለከተውን የኦሮሚያ አስተዳደር ጨምሮ
ይህን ጉዳይ ለፌዴሬሽን ምክር ቤት ስናቀርብ ፌዴሬሽን ምክር ቤቱን የሚመሩ አሉ። ለፕራይም ሚኒስቴሩ በቀጥታ ይሄ ጉዳይ ይመለከታል። የሀገር ጉዳይ ነው። 180 ሰው ወይም 140 ሰው በህይወት በማይኖርበት ጊዜ ይሄ እልቂት በሚፈጸምበት ጊዜ ሌላ ሀገር ቢሆን ባንዲራም ዝቅ ተብሎ የሀገሪቷ ብሔራዊ ሀዘን ይደረጋል። ሰው ነው፣ ልጆች ናቸው፣ ታዳጊዎች ናቸው። ነገ እኮ ለዚህ ሀገር ሊመሩ የሚችሉ ህዝቦች ናቸው እኮ ያለቁት እና እንዴት ብዬ ሊነግር እንደሚችል አላውቅም። አስቸጋሪ ነው። ሰው በሚሞትበት ጊዜ አገር የሚያስተዳድር ሰው ዝም ማለት እንዴት ምን ማድረግ እንደሚቻልም ለማወቅም አስቸጋሪ ነው።
አቶ ሙላቱ በመንግስት በኩል ሊወሰዱ የሚችሉ እርምጃዎችን ከተለያዩ ወገኖች ጋር ከህብረተሰቡ ጋር መመካከርን ጨምሮ በአማራጭ እርምጃነት ገልጠዋል። በእናንተ በኩልስ የኦሮሞን ህዝብ ወክሎ እንደተመሰረተ አንድ ተቃዋሚ ድርጅት የኦሮሞ ፌዴራሊስት ኮንግረስ በበኩሉ ምን ሊያደርግ ይችላል? ሌሎች በሌላው ህብረተሰብ ውክልና ኖሯቸው የሚንቀሳቀሱ የተቃዋሚ ድርጅቶች ምን አይነት ተሳትፎ ምን አይነት ሚና ሊኖራቸው ይችላል? ሁኔታዎች ቀደም ብሎ እንደተገለጠው ወደ አዎንታዊ አዝማሚያ እንዲመጡ እናንተስ ምን ልታደርጉ ትችላላችሁ? በተጨባጭ
በተቻለ መጠን እኛ የምንለው ኦሮሞ ውስጥ ሰላም ከጠፋ ሁሉም ቦታ ሰላም ላይኖር ይችላል። አማራ ጋም ችግርም ካለ፣ ትግራይ ውስጥም ችግር ካለ፣ ደቡብ ላይም ችግር ካለ ይሄ ችግር ለሁሉም የሚደርስ ነው። ስለዚህ በተቻለ መጠን ሁሉ ቦታ አሁን ችግር ተፈጥሯል። ጎንደር ላይ ራሱን የቻለ አንድ ችግር አለ። በጣም የሚያሳዝነን ነው። የህዝብ እልቅት አለ። እንደዚሁም ኦሮሚያ ውስጥ እንደዚህ አይነት ነገር ሁሉ እየተፈጠረ አለ። ትግራይ ውስጥም ለራሱ አስቸጋሪ ነው። አረና ሁልጊዜ በሰላም መንቀሳቀስ ያልቻለበት ጉዳይ ነው። መድረክ በአጠቃላይ በዚህ ጉዳይ ላይ ከፍተኛ ችግር ነው። እኛ አሁን ለምሳሌ በቀለ ነጋን በሚመለከት ስሞታ አቅርበናል ለመንግስት፣ መልስ አይሰጥን። ለፌደራል ደህንነት የውስጥ መምሪያን ፌደራል ፖሊስም ለአዲስ አበባ ፖሊስ ኮሚሽንም ጽፈናል፣ መልስ አይሰጥም። በሰላም ለማነጋገር እና ጉዳዮችን ለመፍታት በመንግስት በኩል ያለው ዘገምተኝነት የኦሮሚያ ብቻም ሳይሆን በሌሎች አካባቢም የሚደረጉት ነገሮች ሁሉ እኛ በጣም ያሳስበናል። መንግስት ይህንን ለመፍታት ቁርጠኛ መሆን አለበት። ካለዛ ወደ ባሰ እየሄድን ነው። ይሄ ሁሉ ይታየናል ነው እኛ የምንለው።
አድማጮች፣ ለችግሩ ዘላቂ እልባት በመሻቱም ሆነ እስካሁን የደረሱትን ጉዳቶች አስመልክቶ የኦሮሚያ ክልል አስተዳደር፣ የሀገሪቱ ምክር ቤቶችና እንዲሁም የጠቅላይ ሚኒስትር ኃይለማርያም ደሳለኝ ጽህፈት ቤት የሚሰጧቸውን ምላሾች ለማግኘት በያዝነው ጥረት የምንቀጥል መሆኑን ከወዲሁ ለመግለጽ እንወዳለን።
በመጨረሻም ዓለም ከፊቷ በተደቀኑ አደገኛ በሽታዎች ስጋት እየተዋጠች መሆኗን በመግለጽ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ማርጌት ቻን አሳስበዋል። ከድርጅቱ ጠቅላይ ጽህፈት ቤት ዘጋቢያችን ሊዛ ሽላይን ዘግባለች። ሰለሞን አባቴ ያቀርበዋል።
በመጪ ወራት ይከተላሉ የተባሉ የጤና ስጋቶችን ለመቋቋም የሚያስችሉ ፈጣን የተግባር እርምጃዎች እንዲወሰዱ በተባበሩት መንግስታት የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ማርጋሬት ቻን ጥሪ አሰምተዋል። ቻን ይህንን የዓለም ማህበረሰብ የተቀናጀና ፈጣን እንቅስቃሴ የጠየቁት ለአንድ ሳምንት የሚዘልቀው የድርጅታቸው የሥራ አስፈጻሚ ኮሚቴ ጉባኤ ትናንት ጄኔቫ ላይ ሲከፈት ነው። 1,000 የሚሆኑ ከመላው ዓለም የተሰባሰቡ የጤና ልዑካን እየተሳተፉበት ባሉት በዚህ ጉባኤ ላይ ላይቤሪያ፣ ሲየራሊዮንና ጊኒ ውስጥ የ11,000 ሰው ሕይወት ከቀጠፈው የኢቦላ ድንበር ዘለል ወረርሽኝ ብርቱ ትምህርት ልንወስድ ይገባናል ሲሉ ቻን አሳስበዋል። የዓለሙ የጤና ድርጅት ምላሽ ለመስጠት መድረስ ከነበረበት ጊዜ ዘግይቷል እየተባለ የሚወቀስ ሲሆን ድርጅቱ ሊወስድ ይገባ የነበረውን ሙሉ የመቆጣጠሪያ እርምጃ ከመውሰዱ በፊት ኢቦላ ተንሰራፍቶ ዓለምን ማስጨነቅ ጀምሮ እንደነበርም ወቃሾችና ተቺዎች ይናገራሉ። የዓለም የጤና ድርጅት መለወጥ ያለበት ለወረርሽኞችና አጣዳፊ እርምጃ ለሚያስፈልጋቸው አደጋዎች ፈጣን ምላሽ ለመስጠት በሚያስችል ሁኔታ መሆን ይገባዋል ብለው እንደሚያምኑ የድርጅቱ ዳይሬክተር ዶክተር ማርጋሬት ቻን አመልክተዋል።
ኢቦላ taught the world that an outbreak in any part of the world
በዓለማችን ውስጥ የሚከሰቀስ ማንኛውም ወረርሽኝ ዓለም አቀፍ መዘዞች ሊኖሩት እንደሚችሉ ኢቦላ አስተምሮናል። እጅግ በተወሳሰበ ሁኔታ በተሳሰረው ዓለም ውስጥ አካባቢያዊ ወረርሽኝ እና ሩቅ ያለ ውጊያ የሚባሉ ነገሮች የሉም። ለኢቦላ የተሰጠው ምላሽ አንዳንድ ግምገማዎች በሰጡት ድምዳሜ ተላላፊ በሽታዎችን የመከላከል የመጀመሪያው እርምጃ በተጋላጭ አካባቢዎች ያሉ የጤና መዋቅሮችንና አቅምን መገንባት መሆን እንዳለበት ነግረውናል።
በዚህ የኢቦላ ዘመን ቀጣዮቹ ዋነኛ የዓለም የጤና ስጋቶች ከደቂቃን ተውሳኮችና ተሐዋስያን የሚመነጩ መሆናቸውን ቻና መልክተዋል። እጅግ የተራመደና የተራቀቀ የጤና ጥበቃ ስርዓት ባላት በደቡብ ኮሪያ የመካከለኛው ምስራቅ የመተንፈሻ አካላት መታወክ ወይም በምህጻር MERS ያደረሰውን የከፋ ጥፋትም አስተዋውሰዋል ቻን። እነዚያ እየተከታተሉ ናቸው የሚባሉ አዳዲስ በሽታዎች ይበልጥ ችግር የሚፈጥሩት በማደግ ላይ ባሉና ወደ ብልጽግናው እየዘለቁ ባሉ ሀገሮች ውስጥ መሆኑን ቻን ገልጸዋል። በቅርቡ ብዙ ስጋት የፈጠረው ዚካ ቫይረስም የሰውነታቸው መከላከያ ደካማ በሆነባቸው ወይም ቫይረሱን በማያውቅባቸው አካባቢዎች ድንገት ሊሰራጭና ሊስፋፋ እንደሚችልም አስጠንቅቀዋል። ዚካ በአራስ ህፃናት ላይ የነርቭ ስርዓት መታወክ የሚያስከትል በቢምቢ የሚተላለፍ ቫይረስ ወለድ በሽታ ነው። ደቂቃን ተሐዋስያንና ተውሳኮች ህክምና ላይ ያሉ መድኃኒቶችን መለማመዳቸውና ለህክምናው አልበገር ማለታቸው ልዩና ከፍ ያለ ትኩረት ሊሰጠው የሚገባ መሆኑን የዓለም የጤና ድርጅት ዳይሬክተር ተናግረዋል። እየተስፋፉ በመሄድ ላይ ያሉት ተላላፊ ያልሆኑ በሽታዎችም ጉዳይ እንዲሁ አሳሳቢ መሆኑን በብርታት ሊሰራበት የሚገባ ችግርም እንደሆነ ዶክተር ቻን አሳስበዋል። ዶክተር ቻን ይቀጥሉና የአየር ንብረት ለውጡ በዓለም ዙሪያ እየፈጠራቸው ያሉ አዳዲስ በሽታዎችን ስጋትም አንስተዋል። እንደ ኮሌራና የቆላ ንዳድን የመሳሰሉ በሽታዎችን ለመጋፈጥ የሚያስችሉ መርሃ ግብሮች ይበልጥ የበቁና የሰሉ እንዲሆኑም ቻን አሳስበዋል። እየተባባሱ በመጡና የከበዱ የአየር ጠባይና ሁኔታ መለዋወጥ ክስተቶች ምክንያት ብዙ ሰው በቤት ውስጥና በውጭ ብክለት ሊጎሳቆል ወይም ሊጎዳ እንደሚችል የዓለሙ የጤና ድርጅት ዳይሬክተር ዶክተር ማርጋሬት ቻን ተናግረዋል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ቀዳሚው ዲሞክራሲ በተግባር
የአፍሪካውያን በዲሞክራሲ በመልካም አስተዳደርና በኢኮኖሚ ሁኔታ ላይ ጥናት የሚያደርገው አፍሮ ባሮሜተር የተሰኘው የምርምር መረብ የ35 ሀገራትን የድህነት ቅነሳ ሁኔታ ይፋ አድርጓል። ወካይ ይሆናሉ ካላቸው የህብረተሰብ ክፍሎች ጋር ቃለ መጠይቅ በማድረግ ሪፖርቱን የሚያጠናቅረው ተቋም ኢትዮጵያን የተመለከተውን ክፍል አላጠናቀቀም። በርካታ ኢትዮጵያውያን ተጠያቂዎች ምላሾቻቸውን የሰጡት ከመንግሥት እንደ ተላክን በማሰብና ችግር እንዳይገጥማቸው በመጠንቀቅ ነው ብለዋል የተቋሙ ሥራ አስፈጻሚ ዳይሬክተር። ዳይሬክተሩን ፕሮፌሰር ጂማ ቦዲን ያነጋገራቸው እስክንድር ፍሬው ተከታዩ ልኳል።
እስካሁን የሚሰራባቸውን የኢኮኖሚና የኑሮ ደረጃ መለኪያዎች በቀየረና ሁሉን ከዜጎች ከራሳቸው በመስማት ላይ በተመሰረተ ዘዴ ነው ጥናቱ የተጠናቀረው። በዲሞክራሲ በመልካም አስተዳደርና በኢኮኖሚያዊ ጉዳዮች ላይ ካተኮረው የጥናቱ ክፍል የተወሰነው ሰሞኑን በአዲስ አበባ ይፋ ተደርጓል። እስካሁን 5 ዙር ጥናቶችን ይፋ ያደረገው መንግስታዊ ያልሆነው የምርምር መረብ አፍሮ ባሮሜትር እንደ አውሮፓውያን አቆጣጠር በ2014 እና በ2015 የተካሄደውን 6ኛ ዙር ጥናት ውጤት ከቀደሙት ጋር በማነጻጸር አብራርቷል። በዚህም መሰረት ባለፈው ዙር የተጠኑ ያላቸውን 33 ሀገራት ሁኔታ ከአዲሱ ጥናት ጋር በማነጻጸር አቅርቧል። ኬፕ ቨርዲና ግብጽ በድህነት ቅነሳ የበለጠ መሻሻል ያሳዩ መሆናቸው ተጠቅሷል። ሞዛምቢክ፣ ቤኒን እና ላይቤሪያን በመሳሰሉት ደግሞ ድህነት መጨመሩ ነው የተመለከተው። ኢትዮጵያን ጨምሮ 36 ሀገራት በዚህኛው ዙር ጥናት ተካተዋል። ሆኖም የኢትዮጵያው ሪፖርት ገና አልተጠናቀቀም። የአፍሮ ባሮሜትር ስራ አስፈጻሚ ዳይሬክተር ፕሮፌሰር ጅማ ቦዲ እንደሚሉት ለዚህ አንዱ ምክንያት ቃለ መጠይቅ የተደረገላቸው ኢትዮጵያውያን በሙሉ ነጻነት ምላሽ አለመስጠታቸው ነው። አጥኚዎቻችን መንግስታዊ ያልሆነ ድርጅትን እንደሚወክሉ የሚያሳዩ የተለያዩ መረጃዎች የነበሩ ቢሆንም መላሾቹ ከመንግስት እንደመጣን አድርገው አስበዋል ብለዋል። ይህ ደግሞ በጥናቱ ውጤት ላይ ተጽዕኖ እንደሚኖረው ፕሮፌሰር ጅማ ለቪኦኤ አብራርተዋል።
መጠይቅ አስሞልተን ከጨረስን በኋላ ለመጠይቁ ምላሽ የሰጡትን ሰዎች መጠይቁን ያስሞላናችሁ ከየትኛው ድርጅት መተን ይመስላችኋል ስንላቸው ከመንግሥት ይላሉ። ስለዚህ ይህ ለእኛ ችግር ይፈጥራል። ምላሾቹ የሚያምኑት መንግሥት እንደላከን ከሆነ በምላሾቻቸውም ወግ አጥባቂ ሲሆኑ ችግር እንዳይገጥማቸው በማሰብ ከፖለቲካ አንጻር ትክክል መሆን ሲፈልጉ ያ ችግር አለው። ስለዚህ የኢትዮጵያው ጥናት የዚህ አይነት በርካታ ምላሾች ያሉበት ነው። ምላሽ ሰጪዎቹ ከመንግሥት ነው የመጣችሁት የሚል እምነት የያዙበት ነው። ስለዚህ በዚህ መንገድ የተገኙትን የተወሰኑትን መረጃዎች እንደገና ማስላትና ማጠናከር እንደዚሁም ከሌሎች ሀገራት ጋር ማነጻጸር አለብን።
ዜጎች አብዛኛውን መረጃ የሚያገኙት ከመንግስት የመገናኛ ብዙሃን መሆኑም ከጥናቱ አካሄድ አንጻር በኢትዮጵያና በአንዳንድ የአፍሪካ ሀገራት የሚያጋጥም ችግር መሆኑን ፕሮፌሰር ጅማ አብራርተዋል።
We also use another measure. We ask, you know, which we ask people, where do you get your information from?
ሌላ መለኪያ እንጠቀማለን። ሰዎችን መረጃ የምታገኙት ከየት ነው ብለን እንጠይቃለን። አሁንም ታዲያ ኢትዮጵያን ጨምሮ በበርካታ አካባቢዎች መረጃ የምናገኘው ከመንግስት ራዲዮ ነው የሚል ምላሽ ይሰጣሉ። የነዚህ አይነት ሀገራት ዜጎችም ከመንግስት ሌላ የተለያዩ አይነት መረጃዎች ከሚገኙባቸው ሌሎች ሀገሮች ጋር ስታወዳድር ዜጎች የተለያዩ የመረጃ ምንጮች ወይም አማራጭ የመረጃ ምንጮች ከሚያገኙባቸው ሀገራት የምታገኙን ግብአት ዜጎች ከመንግስት ራዲዮ ብቻ መረጃ ከሚያገኙባቸው ሀገራት ከሰበሰብከው ግብአት ጋር ማወዳደር አትችልም። እነዚህ ከሚያጋጥሙን ፈተናዎች መካከል ናቸው።
የአፍሪካ ሀገራትና የዜጎች የድህነት መጠን በተለያዩ ተቋማት በተለያዩ መለኪያዎች እንደሚጠና ፕሮፌሰር ጅማ አስተውሏል። እጅግ የተለመዱ ያሏቸው እነዚህ መለኪያዎች ግን የአፍሪካውያንን የኑሮ ደረጃ በተገቢ ሁኔታ አያሳዩም ባይ ናቸው።
The most common measure of poverty by far is to calculate the national accounts of a country and therefore
የተለመደው የድህነት መለኪያ የሀገሪቱን አጠቃላይ ሀብት በመውሰድና አገራዊ ገቢውን በማስላት አማካይ የዜጎችን ገቢን ማግኘት ነው። ይህ እጅግ የተለመደ መለኪያ ነው። ዛሬ ባደረግነው ገለጻ እንደሰማችሁት ብዙውን ጊዜ ዜጎች የሚኖሩትን ሁኔታ አይለካም ከድህነት አንጻር። በሁሉም ሊባል በሚችል ደረጃ ደግሞ ብሔራዊ የስታቲስቲክስ ድርጅቶች በግለሰብ ወይም በአባወራ ደረጃ ገቢውን፣ ወጪውን፣ ቅሪቱንና ለአገልግሎት ያላቸውን ቅርበት ለመለካት የቤት ለቤት ጥናት ያካሂዳሉ። እናም ይህንን ብሔራዊ የድህነት ሁኔታን ለማስላት ይጠቀሙበታል። በአፍሪካ የኢትዮጵያን አላውቅም እንደዚህ በብሔራዊ የስታቲስቲክስ ድርጅቶች የሚካሄደው ጥናት ወጥነት በሌለው ሁኔታ ነው የሚካሄደው።
በተለይ አንዳንድ ሀገራት ለአስር ዓመታት እንደዚህ አይነት ጥናት አያካሄዱም ሲሉ ፕሮፌሰር ጅማ በማሳያነት ጠቅሰዋል። በተባበሩት መንግስታት ድርጅት የሚካሄደው የሰብአዊ ልማት ሪፖርትም የድህነትን ውጤቶች እንጂ ድህነትን ራሱን አይለካም ባይ ናቸው። አፍሮ ባሮሜትር እየሰራ ያለውም እነዚህን ክፍተቶች ለመሙላት እንደሆነ ጠቁመዋል። ከሁለት ወራት በፊት በዓለም ባንክ የተካሄደው ጥናትም በተለይ ከሳራ በታች ባሉ ሀገራት ያለው የድህነት መጠንና የሚነገረው የኢኮኖሚ እድገት አብሮ የሚሄድ እንዳልሆነ አመልክቷል። በአዲስ አበባ ይፋ የተደረገው ይሄው ጥናት እንዳለው ድህነት እየተነገረ ባለው የኢኮኖሚ እድገት መጠን አልቀነሰም። የድሃው ህዝብ ቁጥርም እንደ አውሮፓውያን አቆጣጠር በ1990 ከነበረው በ200 ሚሊዮን መጨመሩን ጥናቱ ጠቁሟል። እናም አፍሪካውያን በሚወራላቸው መጠን በሚነገረው ደረጃ ኑሯቸው አልተሻሻለም። እነዚህ ጥናቶች እንዳመለከቱት እንደነዚህ ጥናቶች የኢኮኖሚ ድገት ዜናዎችም ከደህነት ቅነሳው ደረጃ ጋር አብረው የሚሄዱ አይደሉም። እናም የአፍሪካን የደህነት መጠን የዜጎቿን ጓዳ ለማስላት አሁን ያሉት አካሄዶች ክለሳ ያስፈልጋቸው ይሆን? ከባለሙያ አስተያየት ጋር መለስበታለሁ። ዲሞክራሲና መልካም አስተዳደርን እንደዚሁም ሌሎች ጉዳዮችን የተመለከተው የአፍሮ ባሮሜትር የሪፖርት ክፍል በተለያዩ የአፍሪካ ከተሞች ይፋ እንደሚደረግ ዋና ስራ አስፈጻሚው ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን ደግሞ አሜሪካና ህዝቧ ፕሮግራማችን ይቀርባል። ወላጆቻቸው የተሻለ ኑሮ ለማግኘት በጦርነት ከሚታመሱ ሀገሮቻቸው እንዲሁም ከስደተኛ ካምፕ የመጡ ስደተኞች ናቸው። እነዚህ ልጆች ታዲያ እንግሊዝኛ ቋንቋ በደንብ ተምረው ከማህበረሰቡ መቀላቀል እንዲችሉ እርዳታ ያስፈልጋቸዋል። ዘጋቢያችን አራሽ አረስባዲ ከፎንስ ከተማ ባጠናቀረው ዘገባ የገንዘብ አቅም የሌላቸው ስደተኛ ወጣቶች ተሰባስበው የእግር ኳስ በመጫወት እርስ በርስ የሚማሩበትን ክበብ ያስተዋውቃል። ቆንጅታዬ ለአሜሪካና ህዝቧ ታቀርበዋለች።
በአሜሪካዋ ደቡብ ምዕራባዊ ክፍለ ሀገር አሪዞና ከተማ ፊኒክስ ሞቅ ባለው ምሽት ላይ ልጆች በርከት ብለው ኳስ ሜዳው ገብተው ሮጥ ሮጥ ይላሉ።
Their background is kind of the same as mine, that we are refugees.
ሁሉም የመጡበት ሁኔታ ከኔ ጋራ ተመሳሳይ ነው። ሁላችንም ስደተኞች ነን።
እነዚህ ልጆች የሚጫወቱበት የሰሜን ፊኒክስ ክርስቲያናዊ የእግር ኳስ ክለብ ይባላል። ወላጆቻቸው የተሻለ ኑሮ ፍለጋ ወዲህ ወደ ዩናይትድ ስቴትስ የተሰደዱ በርካታ ወጣቶች በዚህ ክለብ ይጫወታሉ።
I love it here cuz you know I got a better chance to get a better education.
እዚህ በመሆኔ በጣም ደስ ይለኛል። ጥይት ይተኮሳል በሚል ሳልጨነቅ እንደ ልቤ እግር ኳስ እጫወታለሁ። የተሻለ የትምህርት እድልም አግኝቻለሁ።
የዊንላባር ወላጆች ከበርማ ጭቆናውንና መሳደዱን ሸሽተው ነው ዩናይትድ ስቴትስ አሪዞና ክፍለ ሀገር መጥተው የሰፈሩት።
We all come from different countries, we learn from each other.
ሁላችንም ከተለያየ ሀገር የመጣነን እርስ በርሳችን እንማማራለን ትላለች ዛራ። ዛራ ከጋቦን ነው የመጣችው። እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት አባቷ ታመው ሲያርፉ ቤተሰቡ ጉዞውን ወደ አሜሪካ አደረገ።
And my mom was like, yes, we have to come to America because there was a lot of opportunity.
ከዚያ በኋላ አባቴ ሲያርፉ በቃ እናቴ ብዙ እድል እናገኛለንና ተነስተን ወደ አሜሪካ እንሂድ አለችን አለች ዛራ። የሆነ ሆኖ ከሀገር ወጥቶ አሜሪካ ኑሮውን ለመልመድ የሽግግሩ ጊዜ ቀላል እንዳልነበር ሁለቱም የበርማ ዊንላና ጋቦናዊቱ ዛራ ይስማሙበታል።
When I go to school and when I meet new people like
ትምህርት ቤት ገብቼ አዲስ ሰዎች ጋር ስተዋወቅ በቃ ከምንም አይቆጥሩኝም።
English wasn't my language for me to talk, communicate with people.
እንግሊዝኛ ቋንቋዬ አልነበረም። ስለዚህ ከሰዎች ጋር መነጋገር ለኔ በጣም ከብዶኝ ነበር አለች ዛራ። ታዲያ በዚህ ሰዓት ነው የእግር ኳስ ክበቡ ለነ ዛራና ዊንላ የደረሰላቸው።
We will never decline a kid or tell him he can't play because of the lack of not paying.
ልጆችን ፈጽመን አንቀበልም ወይም አትጫወቱም ብለን ከልክለን አናውቅም አሉ የእግር ኳስ ክለቡ ለነዚህ ስደተኛ ወጣቶች የመጫወቻ ጫማ በውሰት እንደሚሰጥና መመዝገቢያ ገንዘብም እንደሚከፍል ይናገራሉ የክበቡ ሰራተኛ። ይህም ወጪ በአመት ወደ $30,000 ገደማ ይደርሳል። ወጪው የሚሸፈነው በክለቡ ፕሬዝዳንትና በጥቂት የውጪ ለጋሾች እርዳታ ገንዘብ ነው። ሌላው ቀርቶ ለልጆቹ ወደ ክለቡ የሚመጡበትና ወደ ቤት መመላለሻ አገልግሎትም አዘጋጅተውላቸዋል።
If we don't pick them up, they don't get here. It's about a 2-hour pickup.
እኛ ካላመጣናቸው ወዲህ ካላጓጓዝናቸው የሚመጡበት መንገድ የላቸውም። 1-2 ሰዓት ወስደን ከየቤታቸው እናመጣቸዋለን። ደስ ብሎ ነው ታዲያ የምናደርገው።
የክለቡ ፕሬዚዳንት ማይል ግሩንዋልድ ናቸው ይህን ያሉት። ብዙዎቹ ወጣቶችም እነሱ ባያመላልሱን ይህን ህይወታችንን ወደ ጥሩ አቅጣጫ የወሰደ የስፖርት እንቅስቃሴ ውስጥ ለመሳተፍ ባልቻልን ነበር ይላሉ።
This soccer club is very important to me. Like, it helped me.
ይሄ የእግር ኳስ ቡድን ለኔ ትልቅ ነገር ነው። ይሄን ዓለም እንድለማመደው ምረርቶኛል።
ታዲያ ወጣቶቹ በክለቡ የሚሳተፉት ለተወሰነ ጊዜ ነው፣ 18 አመት እስኪሞላቸው። ነገር ግን በስፖርቱ አማካይነት የሚያገኙት የማህበራዊ ኑሮ እውቀትና በህብረት የመስራት ትምህርት በወደፊት ህይወታቸው እንደሚጠቅማቸው የሚያጠራጥር አይደለም።
አድማጮች ከመጨረሻው ቅንብር ላይ ደርሰናል። ሴቶችና ቤተሰብ። ትናንት ባቀረብነው ዘገባ እንደተመለከተው ከአስር ዓመታት በፊት የወጣውና ጽንስ ማቋረጥን በከፊል ህጋዊ ያደረገው የኢትዮጵያ አዋጅ የበርካታ ሴቶችን ሕይወት ያተረፈ መሆኑን በዘርፉ ላይ የሚሠራ አንድ መንግሥታዊ ያልሆነ ዓለም አቀፍ ድርጅት አስታውቋል። መሠረቱን እዚህ ዩናይትድ ስቴትስ ያደረገው አይፓስ ኢንተርናሽናል የኢትዮጵያ ሥራ አስኪያጅ ወይዘሮ ሳባ ኪዳነ ማርያም ከዚህ ሕግ በኋላ ተገኙ ያሏቸውን ውጤቶች ከቪኦኤ ጋር ባደረጉት ቃለ ምልልስ አብራርተዋል። ወይዘሮ ሳባን በአዲስ አበባ ያነጋገራቸው እስክንድር ፍሬው ነው።
ይህን ያክል ቁጥር አቦርሽን ተሰራ አይደለም። ምን ያክል ሴቶች ከአሁን በፊት ያጋጥማቸው የነበረውን ህመምና ሞት ዳኑ ነው የምናየው። ያ ነው አንዱ መለኪያችን።
ምን ያክል ዳኑ ለምሳሌ በዛ ከሄደ?
አዎ እንግዲህ በፐርሰንቴጅ ነው የምናስቀምጠው። እና አሁን ከ2000 አካባቢ ጀምሮ በፈረንጆች ማለት ነው በአልተፈለገ እርግዝና የሚሞቱት ሴቶች ከ670 በመቶ ሺህ ውልደት 32 በመቶ ነበር። በዚህ ምክንያት የሚሞቱት 32 ነው። አሁን ወደ 10 ከመቶ ወርዷል።
ይሄ ማለት ሲያቋርጡ ነው የሚሞቱት?
አዎ ብዙዎቹ ምክንያቱም ጥሩ አገልግሎት ስለማያገኙ ሌላ ቦታ ሄደው ወይም ብረት ያስገባሉ ወይም መድኃኒት ይጠጣሉ እንዲህ ይያሉ። ከዛ በኋላ ነፍስ ውጪ ነፍስ ግቢ ሲባል ወደ ሆስፒታል ይመጣሉ። አንዳንዶቹ ለማትረፍ 3-4 ወራት ህክምና እንዲያገኙ ይደረጋሉ። አንዳንዶቹ ይድኑም አሉ። አንዳንዶቹ ማህፀናቸው ወጥቶ እንዲድኑ ይደረጋል። ብዙዎቹ ደግሞ ይሞታሉ። እንዲህ ነበር የሚሆነውና ይሄ በጣም እየቀነሰ አሁን ታሪክ እየሆነ እየመጣ ነው። አሁንም የሚሞቱ የለም እያልኩ አይደለም፣ ግን ቁጥራቸው በጣም ቀንሷል። ይሄ ራሱ ለኛ መለኪያ በዓለም ጤና ድርጅት መለኪያ ይሄ በጣም ጥሩ እድገት ነው ማለት ነው። እና ቁጥሩ አይደለም ይወስነው።
እዚህ ላይ ወይዘሮ ሰባ እርሶ ካሉኝም በመነሳት የዚህ ህግ መውጣት ንጽህና ያለው ጽንስ ማቋረጥን ህጋዊ የሚያደርገው ህግ መውጣት አንዱ ጥቅሙ ዓለም የደረሰበት ቴክኖሎጂ ደረጃ ያሉ የጽንስ ማቋረጫ መሳሪያዎች ወደ ሀገሪቱ እንዲገቡ ማድረጉ ነው ማለት ነው።
አንዱ እሱ ነው። ዋናው ዓላማ ግን ልናተርፋቸው የምንችል አላስፈላጊ የሚሞቱ የነበሩትን ሴቶች ማዳናችን ነው። በምንድን ነው የምናድናቸው ስንል አሁን ባልካቸው መሳሪያዎች ነው። ግን ዋናው ዓላማችን መሳሪያዎችን ለማስገባት እንዲህ ሳይሆን የህጉ ዋናው ዓላማ ማትረፍ የሚቻለው የሴቶችን አላስፈላጊ ሞትና ህመም መቀነስ ነው እና ለሴቶች መብት የቆመ ማለት ነው ዋናው። ምክንያቱም አላስፈላጊ መሞት የለባቸውም። ትምህርት መስጠት መቻል አለብን። መከላከያ እንዲያገኙ ማድረግ መቻል አለብን። ከዛ አልፎ ያልተፈለገ እርግዝና ከመጣ ደግሞ ምክንያቱም ብንተዋቸው አቁሙ ብንላቸው እኮ አያቆሙ። ሄደው ከፈለጉ ለማስወረድ ከፈለጉ አንድ ቦታ ሄደው ተነካክተው ይሞታሉ። ነገር ግን ኦኬ ከሆነ ይኸውላችሁ በጤና በጥሩ መልክ ማስወረድ ትችላላችሁ ነው እኮ። ከሆነ በኋላ መሞትን መቀነስ እኮ ነው። ከዛ በኋላ ደግሞ ሁለተኛ እንዳይደገም ምን ማድረግ እንዳለባቸው የምክር አገልግሎት ይሰጣል።
እዚህ ላይ ግን ወይዘሮ ሳባ ለምሳሌ ህጉን የሚያውቁ ሴቶች ከተማ አካባቢ እንኳን ቢሆን ኢትዮጵያ ውስጥ አሁን ንጽህና ያለው ጽንስ ማቋረጥ በሀገሪቱ ህጋዊ መሆኑን የሚያውቁ ሰዎች ብዙ ናቸው ማለት ይከብዳል። ህጉ እንዲተዋወቅ አልተደረገም። የወጣ ሰሞንም ጭምር ወጣ ከሚለው ዜና ባለፈ እንደ ሌሎች ጉዳዮች ብዙ ህዝቡ እንዲያውቀው የተደረገ ህግ አይደለም ማለት ይቻላል። እዚህ ላይ ክፍተት አለ ብለው ያስባሉ የእርስዎ ድርጅት ያምናል?
አዎ በደንብ በደንብ የተሻለ መስራት ይቻላል። በትክክል ግን ምንድን ነው ባለው ደግሞ ምክንያቱም ከሌላው የጤና አገልግሎት ጋር አቀናጅተው መሰጣት ስላለበት በተቻለው መጠን ለማቀናጀት እየተሞከረ ነው። ከዛ የተሻለ መስራት ይቻል ነበር ወይ? አዎ በትክክል።
አንዳንዶች ሆነ ተብሎ ነው እንዲተዋወቅ የማይደረገው ሴቶች ይገፋፋሉ ህጋዊ ከሆነማ በሚል የሚያስወርዱ ወይም ንጽህና ባለው መንገድ ሶ ባሉት ቋንቋ ለተቀመና ጽንት የሚያስወርዱ ሴቶች ቁጥር ይጨምራል ያን ላለማበረታታት ተብሎ ነው ይላሉ። ይሄን ይቀበላሉ?
ሊሉ ይችላሉ። ይሄ ምን እንግዲህ የሴቶችን የመወሰን አቅም እምነት የሌላቸው ሰዎች እንደዚህ ሊሉ ይችላሉ። በእኔ እምነት ግን ሴት ነኝ በሴቶች አካባቢ ስሰራ እድሜን በሙሉ አሳልፍ ያለው ሴቶች በጣም ራሽናል በጣም
ሚዛናዊ ለማለት
ሚዛናዊ ሰዎች ናቸው። እንደማንኛውም ሰው ነጻ አገልግሎት ስላለ ብለው ችግር ላይ የምትወድቅ አንድም ሴት እንደሌለች አምናለሁ። ካለማወቅ ሊሆን ይችላል ችግር በስሮባት ሊሆን ይችላል ይሄ የምናየው ነው ሊሆንም የሚችል ነው። ነገር ግን እንደ ስኳር ሰልፍ አገልግሎት አለና ብላ የምትሄድ ማንም ህይወቷን ሪስክ የምታደርግ ሴት የለች።
አደጋ ላይ የምትጥል
ሴት የለች። ምክንያቱም ሁሉም ሰው ለራሱ ያስባል። እንደ ማንኛውም ሰው ሰው ጥሩ ነገር ነው እንጂ የሚያስበው ራሱን ለመጉዳት ሆን ብሎ ችግር ያለበት ካልሆነ በስተቀር። እንግዲህ የጤና ችግር ያለበት ሰው ራሱን ሊጎዳ ይችል ይሆናል። ግን ብዙዎቹ ሴቶች ራሽናል ናቸው የሚሆናቸውን ያውቃሉ። ግን ካለማወቅ ከመረጃ አገልግሎት ወይም ሰውነትን እንዴት መቆጣጠር ካለማወቅ ችግር ሊፈጠር ይችላል። ይሄን ነው የምናስተምረው። ይሄ ነው ወጣቶችን በተለይ እንዲያውቁ ወንዶችም ኃላፊነት እንዲሰማቸው። ምክንያቱም የሴቶች ጉዳይ ብቻ አይደለም። ሁልጊዜ ደግሞ እንዲህ አይነት ችግሮች የሚመጡት የሴቶች ጉዳይ ብቻ ነው ተብለው ስለሚታሰብ ነው። ማህበራዊ ጉዳይ ነው። ይሄ የሀገርን ጉዳይ ነው። ሁሉም ወንድም ሴትም ትልቅም ትንሽም የሚመለከተው ነው። ምክንያቱም ትልቅ ሚና ስላለው እያንዳንዱ ወንዶች ሴቶችን የሚደፍሩ አሉ፣ ማአት ችግሮች አሉና ይሄም ማወቅ መቻል አለባቸው ለማለት ፈልጌ የሁሉም ነው።
እሺ ወደ መጨረሻው ለማምጣውና ጥያቄው ለምሳሌ ይሄ ህግ ይወጣ ጊዜ እርሶ እንዳሉት አንዳንዶች ይሄን የማይገነዘቡ ናቸው ብለዋል። ነገር ግን በፓርላማው ህጉ በጸደቀበት ጊዜ ከ10 አመታት በፊት አስተውሳለሁ በጣም ትልቅ ክርክር ነበር። ለሁለት የተከፈለበት ሁኔታም ነበር። የኢትዮጵያ ፓርላማ እንግዲህ ፓርላማ ውስጥ ያሉ ሰዎች ከተለያዩ ሀገሪቱ አካባቢዎች የመጡ ናቸውና የሚያበረታታ ነው በሚል የተቃወሙ ይሄ ህግ ጭራሽ መኖር የለበትም ያሉ ነበሩና የኢትዮጵያ ማህበረሰብ አንድ ነው ማለት ይቻላል በዚህ ጉዳይ ላይ? አሁንም ቢሆን ለሁለት የተከፈለ ነው ማለት አንችልም በዚህ አሁን ንጽህና ያለውን ጽንስ ማቋረጥ ህጋዊ በማድረጉ ጉዳይ ላይ ማለት ነው?
እኔ ለሁለት ተከፈለ ሶስት ተከፈለ ማለት ያስቸግረኛል። ግን የተለያዩ አስተሳሰቦች አሉ ብል ይሻለኛል። አዎ እንደ ማንኛውም ማህበረሰብ በዚህ ጉዳይ ላይ አንድ አይነት አስተሳሰብ የለም። ይሄ ለኢትዮጵያ ብቻ አዲስ አይደለም። ሌላውም ሀገር ላይ ብትሄድ እንደዚህ ነው። ለዚህም ነው ቀላል የማያደርገው ጉዳዩን ነው። የሴቶች መብት የሴቶች ጤንነት ቀላል የማይሆነው በጣም የተለያዩ ጉዳዮችን አብሮ ስለሚታይ ይወሳሰብና ችግሩ ምን እንደሆነ ዳይሉትድ ይሆናል ይጠፋል። እና በዛ ምክንያት ነው እንዳጋጣሚ ሆነው የማህበራዊ ጉዳይ ችግሮች ቀላል አይደሉም። እንደሱ አድርጌ ነው የማስቀምጠው። ነገር ግን በጣም ቀላል መሆን ያለበት ምንድን ነው? አላስፈላጊ እኛ ስናወሳስብ አላስፈላጊ ሴቶች ይሞታሉ። ስለዚህ መፍትሄው ቀላል ነው። ችግሩ ምናልባት በውይይት ላይ ብዙ ልናወሳስበው እንችል ይሆናል። ነገር ግን በመጨረሻው ቀን መሆን ያለበት ግን መፍትሄው ምንድን ነው ነው። በዛም ሆነ በዚህ አላስፈላጊ ሴቶች መሞት የለባቸውም። ይህን ማዳን አለብን፣ ኃላፊነት መውሰድ መቻል አለብን ብለን ካቀለል ነው ያን ያክል ቀላል ነው የሚሆን።
ወይዘሮ ሰባ ኪዳነ ማርያም የአይፓስ ኢትዮጵያ ዳይሬክተር በጣም አመሰግናለሁ ስለ ጊዜው።
አመሰግናለሁ። ታንክ ዩ።
አድማጮች፣ የምሽቱ ፕሮግራማችን ከማብቃቱ በፊት የዜና ማጠቃለያ እናሰማለን። ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ባወጣው ዓመታዊ ዘገባ መሰረት ባለፈው ታህሳስ ወር ያበቃው 2015 ዓ.ም በአፍሪቃ ዙሪያ ጭቆና የበዛበት ዓመት ነበር። ፍሪደም ሃውስ የተባለው ቡድን ዛሬ ባወጣው ዓመታዊ ዘገባ ደግሞ በዓለም ደረጃ ነጻነት የቀነሰበት ምክንያት አምባገነን መንግስታት የከፋ ጨቋኝ ታክቲክ በመጠቀማቸው የአሸባሪዎች ጥቃት መበራከቱና የኢኮኖሚ ይዘት በዓለም ደረጃ በማሽቆለቆሉ ነው ይላል። ቡድኑ ዲሞክራሲን የፖለቲካ ነጻነትንና የሰብአዊ መብት አያያዝን በሚመለከት ጥናት ያካሂዳል። በዓለም ደረጃ ስላለው የሙስና ሁኔታ የወጣ አዲስ ዘገባ በበኩሉ ሶማሊያ፣ ሰሜን ኮሪያ እና አፍጋኒስታን ከዓለም እጅግ የከፋ ሙስና ያለባቸው ሀገሮች ናቸው ይላል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። ፕሮግራሙን በመራችልን ብርሃን ኃይሉ፣ በዋና አዘጋጇ ትዝታ በላቸውና በተቀሩትም በመስክና እዚህ ባሉ ዘጋቢዎቻችን ስም እንሰናበታለን። እስከዚያው ሰለሞን ክፍሌና
አዳነች ፍስሐዬንን ሰላም፣ ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል።